ለጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው።
የዛሬው የጥያቄው መልስ ዝግጅት ሁለት እንግዶችን ጋብዟል። እንደወትሮው ሁሉ በኢትዮጵያ ወቅታዊ ሁኔታ፣ በአስቸኳይ ጊዜ አዋጁ፣ በፖለቲካው ምህዳርና ሌሎችም ተዛማጅ ጉዳዮች ላይ ከእናንተ ከአድማጮች ለደረሱ ጥያቄዎች ነው መልስ የሚሰጡት። በኢትዮጵያ የዕለት ተዕለት ሕይወት ውስጥ ንቁ ተሳትፎ ያላቸው ወጣቶች ናቸው ትለናለች ትዝታ በላቸው። የፕሮግራሙ አዘጋጅ እንግዶቹ ራሳቸውን ያስተዋውቁና ጥያቄዎቻችሁና መልሶቻችሁን እንመለከታለን።
ለመንደርደሪያ ያህልን ማንነታችሁን ላስተዋውቅ ለአድማጮቻችን። መጀመሪያ በፈቃዱ ኃይሉ ከዞን 9 ጦማሪያን መስራች አንዱና ገጣሚም ደራሲም ነህ። Children of their parents የሚል ርዕስ ያለው ልብወለድ መጽሐፍም ደርሰሃል። በዚህም ለአፍሪካ ሊትሬቸር ወይም የስነ ጽሑፍ ሽልማት አሸናፊነት በቅተሃል። በኋላም እንግዲህ እንደሚታወቀው እንደ አውሮፓ አቆጣጠር በሚያዝያ ወር 2014 ዓ.ም በጸረ ሽብር ሕግ ከሌሎች ባልደረቦች ጋር ተከሰህ ታስረሃል። ግንቦት 7ም ጋር በመተባበር ነበር የተወነጀላችሁት። የሆነ ሆኖ የዛሬ አመት ገደማ በ20,000 ዶላር ዋስ በመክፈል ተለቀሃል። አሁንም ቢሆን ክሱ እልባት አላገኘም አይደለም በፈቃዱ?
ልክ ነው።
እሺ፣ እንደው ለማስተዋወቅ ያህል ነው። አብርሃ ደስታ በጣም ነው የማመሰግንህ። የተቃዋሚው አረና ትግራይ ስራ አስፈጻሚ ኮሚቴ አባል ነህ። በኢትዮጵያ መንግስት የሚፈጸም ጭቆናን አጥብቀህ በመቃወም የምትታወቅ የቀድሞ የመቀሌ ዩኒቨርሲቲ የፍልስፍና ትምህርት መምህር ነበርክ። ጮክ ብለህ ግፍን በመቃወምም ከሌሎች የተቃዋሚ ፓርቲ አባላት ሀብታሙ አያሌው፣ የሺዋስ አሰፋ፣ ዳንኤል ሽበሺ ጋር ድፍን 2 አመት የታሰርክ ነበርክ። ተም እንዲሁ ከግንቦት 7 ሊቀመንበር አቶ አንዳርጋቸው ጽጌ በኢትዮጵያ ጸጥታ ኃይሎች ከየመን መጠለፍ ጋር የተገጣጠመ ነበር የእናንተ ስርዓት። አሁን አንተ ተፈታሃል። አሁንም ቢሆን የእናንተም ፍርድ እልባት አላገኘም አይደለም እንዴ?
ልክ ነው።
እና እንግዲህ ሁለታችሁም ገና ወጣቶች ናችሁ፣ ግን በዚህ በወጣት እድሜያችሁ እንደ ቀድሞ የኢትዮጵያ ወጣቶች እንደ አውሮፓ አቆጣጠር በ60ዎቹ ውስጥ እንደነበሩት ለፍትህና ለእኩልነት ለዚህ ሳትሉ የምትታገሉ ናችሁ። በዚህ አጋጣሚ ነው የጠራኋችሁና እንድትቀርቡ የፈለግኩት። እንደው መጀመሪያ ወደ አድማጮቻችን ጥያቄ ከማለፋችን በፊት የራሳችሁን አመለካከት ብትገልጹልኝ። እንዲህ አይነቱን መስዋዕትነት ለመክፈል ለምን አስፈለገ በፈቃዱ?
እንግዲህ መስዋዕትነቱ የመጣው ራሱ በዕጣ ፈንታ ይመስለኛል። እዚህ ሀገር እየተፈጠር ነው ወይም ተወልደን የተገኘ ነው አጋጣሚ እንደሆነ ሁላ ማለት ነው። ወደ ወጥመዱ ዘለን አይደለም የገባ ነው። ነገር ግን ያለው ነባራዊ ሁኔታ አለ፣ የፖለቲካው ሁኔታ እና እኛ ደግሞ እዚህ ነው የምንኖረው። የራሳችንንም ዕጣ ፈንታ ሽፍት በማድረግ ሂደት ውስጥ መሳተፍ እንፈልጋለን። ያ ህገ መንግስታዊ መብታችን ቢሆንም በተግባር ግን የተፈቀደ አይነት ነገር ባለመሆኑ ከእንግዲህ ከጉልቤዎቹ ጋር ፊት ለፊት እንላተማለን ማለት ነው። ያ የፈጠረው ነገር ወይም የወለደው ነገር ነው መስዋዕትነቱ የሚመጣው።
እሺ፣ አመሰግናለሁ። አብርሃ ደስታ፣
መስዋዕት መክፈል ያስፈለገው የሰው ልጅ የተፈጠረው ለነጻነት ነው። በነጻነት መኖር አለበት። ስለዚህ አሁን ያለው ስርዓት ደግሞ ጭቆና አለ። ጭቆናውን ማስወገድ አለብን ነጻ ለመሆን፣ ሀሳባችንን ለመግለጽ፣ በሰላም ለመኖር። ስለዚህ አሁን ያለው ያው የሰው የበላይነት ነው ያለው። ሰው ሰውን ሲገዛ ነው ያለው። ስለዚህ ይህን የሰው የበላይነት በህግ የበላይነት ለመተካት ልጆቻችንም ወላጆቻችንም በሰላም እንዲኖሩ ለማድረግ የግድ መስዋዕት መክፈል ያስፈልጋል። ስለዚህ ለራሳችን ስንል ለነጻነታችን ስንል ነው መስዋዕት እየከፈልን ያለ ነው።
በጣም አመሰግናለሁ። በጣም ብዙ ጊዜ ሳልወስድ ወደ አድማጮች ጥያቄ ልለፍ። የመጀመሪያው ጥያቄ የምወስደው ወቅታዊ ሁኔታ ስለሆነ አቶ ዳኛቸው ተፈሪ ከካናዳ በኢሜይል በላኩልን ነው። ምን ይላሉ አቶ ዳኛቸው? እንደሚታወቀው በመላው ኢትዮጵያ የአስቸኳይ ጊዜ አዋጅ ታውጆ ህዝቡ በገፍ እየተያዘ ወደ እስር ቤት እየታጎረ እንደሆነ እየሰማን ነው። እናም የአስቸኳይ ጊዜ አዋጁ የትግራይ ክልልን ያካትታል አያካትትም? ካላካተተስ ለምን ይመስሎታል? ካካተተስ የታሰረ ሰው ተቃዋሚ አለ ወይ? በአዋጁ ምክንያት በክልሉ ታሰረ የሚባል ዜና ሰምቼ ስለማላውቅ ነው ይላሉ። እስቲ ይሄን መልሱልኝና ወደ ቀጣዮቹ ጥያቄዎች እንሂድ። አብርሃ፣
ያው የአስቸኳይ ጊዜ አዋጁ አጠቃላይ በሀገሪቱ ሙሉ ነው። ስለዚህ ትግራይም ያጠቃልላል። ነገር ግን ስፔሲፊክ የሆኑ ነገሮች አሁን አመጽ ያለባቸው ቦታዎች፣ ከፍተኛ የህዝብ ተቃውሞ የሚነሳባቸው ቦታዎች ላይ ትንሽ ጠንከር ይላል እንጂ በትግራይ በተለያዩ አካባቢዎች ድንገተኛ ፍተሻ ይደረጋል፣ ሰው ይታሰራል። ለምሳሌ የኛ አባል አቶ ዘካሪያስ ታስረዋል። ስለዚህ ብዙ ሰዎች የታሰሩ አሉ። ነገር ግን በትግራይ አካባቢ ተቃውሞ ይህን ያህል አመጽ ስለሌለ የኦሮሚያን ያህል የአማራ ክልልን ያህል ትኩረት አልተሰጠውም።
በፍቃዱ እዚህ ላይ መታከለዋል እንዴ?
አዋጁ በተደነገገ መሰረት ትግራይንም እንደሚያካልል ነው የማውቀው። ይሄ የአስቸኳይ ጊዜ አዋጁ ግን ዝርዝሩ ላይ አብርሃ ከተናገረው ውጭ መጀመሪያ የለኝ።
አድማጮች በድምጻቸው ደግሞ ካስቀመጡልን አንዱን ጥያቄ ላሰማችሁ።
ሰላም የቮይስ ኦፍ አሜሪካ አዳሚዎች እንደምን አላችሁ? የኔ ጥያቄ አሁን ለአቶ አብርሃም ደስታ። አቶ አብርሃም ደስታ ለኢትዮጵያዊነትህ ምንም ጥርጥር የሌለው ያስመሰከርክና ወደፊትም የምትቀጥልበት ጀግና መሆንን እናውቃለን። ሆኖም ግን አሁን ወያኔ ያለውን ችግር እኔ መዘርዘር አያስፈልገኝም፣ የታወቀ ነው። አጣብቂኝ ውስጥ ገብቶ ገደል አፋፍ ላይ ቆሞ ሊወድቅ እየተንገዳገደ ነው። በሌላ በኩል ደግሞ የትግራይን ሕዝብ ስም በመጠቀም ብዙ ነገር ዘርፏል፣ ብዙ ሰው ነፍስ ጠፍቷል፣ ብዙ ሰው ታስሯል። እና በአሁኑ ሰዓት በዚህ አጣብቂኝ ጊዜ እያለ እሱ አሁን የማምረጫውን ጊዜ ባይሳካለት የማምረጫውን ሁኔታ እያሰበ ነው እና ወደ ውጭ ሀገር ብዙም ገንዘብ ሰአካ ውጭ ስለነበረ ወደዚያ ጥሎት ሊሄድ ነው። በተለይ የትግራይን ህዝብ ከጎንደር፣ ከጎጃም፣ ከወሎ ከቅርብ ካሉት እንዲሁ ከኤርትራ ጋር ደም አጋብቶት ከመሄድ በፊት የትግራይ ህዝብ ይህንን አውቆ ምን ማድረግ አለበት? እናንተስ ምን እንዲደረግ ጥረት ታደርጋላችሁ? የውሃ ላይ ኩበት አድርጎት ሊሄድ ነው። የትግራይ ህዝብ እንዳይሰማ ተደርጎ ታፍኖ ችግሩን ሳይሰማ ነው ያለው እና የትግራይ ህዝብ ወያኔ ላይ መነሳት የለበትም ወይ? ምን ታስባላችሁ ነው የኔ ጥያቄ። አመሰግናለሁ።
እንግዲህ አቶ አብርሃ ሊወድቅ እየተንገዳገደ ነው የሚለው አመለካከት የአድማጫችን እና የአድማጫችን ብቻ ነው። ይሄንን አስረግጠን ወደ መልሱ እንለፍ። አቶ አብርሃ፣
ያው ኢህአዴግ ሊወድቅ እየተንገዳገደ ነው በሚለውን እስማማለሁ። ልክ ነው። አሁን ብዙ ችግሮች ሰርተዋል፣ ብዙ ወንጀሎች ፈጽመዋል፣ እውነት ነው። ነገር ግን ስርዓት ከትግራይ ህዝብ ጋር ምንም የሚያገናኘው ነገር የለም። በትግራይ ህዝብ ስም እየነገደ ብዙ ነገር መስራት የታወቀ ሆኖ ማለት ነው። ስለዚህ የትግራይ ህዝብ እንደ ህዝብ መታየት ነው ያለበት፣ እንደ ህወሀት አይደለም፣ እንደ ገዢ አይደለም። ስለዚህ ህወሀት ለፈጸመው ጥፋት ህዝብ ተጠያቂ የሚሆኑበት እድል አይኖርም። አሁን ምን መደረግ አለበት ለሚለው ያው ይህን ግንዛቤ መፍጠር ነው። የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ በስቃይ የሚኖር ነው። ከድሮ ጀምሮ ህወሀት ጫካ ያለም እየተገደለ የመጣ ነው። ስለዚህ የትግራይ ህዝብ ህወሀት ከሚፈጽመው ወንጀል ጋር ግንኙነት ያለው አይደለም። ህወሀት ለፈጸመው ወንጀል ህወሀት ነው የሚወጣው ብዬ ነው የማስበው። ነገር ግን አሁን ስለ ጥፋት ስለ ወንጀል ስናወራ ህወሀት ሊወድቅ ተንገዳገደ እንጂ አልወደቀም። ስለዚህ አሁን ማድረግ ያለብን ስለ መጪው ጊዜ ነው። ከህወሀት በኋላ ከኢህአዴግ በኋላ ምን መሆን አለበት? እንዴት አብረን መኖር አለብን? እንዴት ህዝብ ከህዝብ ጋር ተፈቃቅሮ ተቻችሎ እንዴት መኖር ይችላል? የኢትዮጵያን አንድነት እንዴት ማስቀጠል እንችላለን? በሚለው ላይ ነው መነጋገር ያለብን። አሁን ህወሀት ወንጀል ሰርተዋልና እንደዚህ ሊሆን ነው እንደዚህ ልናደርግ ነው ካልን ባለ ጠመንጃ ነው፣ የታጠቀ ድርጅት ነው። ስለዚህ ፈቃደኛም ላይሆን ይችላል። እንደዚህ ለይተን ኢላማ የምናደርገው ከሆነ ከስልጣንም ላይወርድ ይችላል። ወይም ደግሞ አለመቻል እንኳ ባይችል ኢትዮጵያን ሊያበላሽ ይችላል። የህዝቦችን አንድነት፣ የሀገርን አንድነት ማፈራረስ ይችላል። ስለዚህ አሁን ማድረግ ያለብን ብለን የምናስበው እኛ ለውጥ ፈላጊ የኢትዮጵያ ህዝብ፣ የትግራይን ህዝብ ጨምሮ ማለት ነው፣ አደራጅተን ለተቃውሞ አነሳስተን ኢህአዴግ በሰላማዊ መንገድ ስልጣን የሚያስረክብበትን መንገድ ማመቻቸትና የኢህአዴግም መጪው ጊዜ ያው ስኪር ማድረግ እነሱም የማይጎዱበት ስልጣናቸው ግን ለህዝብ የሚያስረክቡበት ሁኔታ መፍጠር አለብን። ያው ህወሀት እንደዚህ ነው እንደዚህ ሰርተዋል እንደዚህ መሆን አለበት እያልን ከቀጠልን ግን ያው ህወሀት የስልጣን በስልጣን የመቆየት እድሉ እንኳን አነስተኛ ቢሆን ብዙ ነገር ማበላሸት ነው። ሀገራችንም ሊያሳጣን ይችላል። በህዝብ መካከልም ግጭት ሊኖር ይችላል፣ አሁን እየተነሳ ካለው ተቃውሞ አንጻር። ስለዚህ የትግራይ ህዝብ ማድረግ ያለበት ተደራጅቶ ህወሀትን ተቃውሞ እንደ ሌላው ህዝብ ስልጣኑን በሰላማዊ መንገድ የሚያስረክብበት መንገድ ነው ማመቻቸት ያለበት።
እንግዲህ ከሰሞኑ እንዳየ ነው ኢትዮጵያ ውስጥ ወጣቶቹ በኦሮሚያ እንዲሁም በጎንደር በአማራ ክልል በአንዳንድ ቦታም የተካሄደውን አዲስ አበባ ብናይ ወጣቶቹ በሰላም እጃቸውን አጣጥፈው የጠየቁበት ነው። አሁን ኢትዮጵያ ውስጥ እንዲሁም በአስቸኳይ ጊዜ አዋጁ ምክንያት መጻፍ፣ መናገር፣ መሰብሰብ የተከለከለበት ድፍንፍን ያለበት ሁኔታ ነው ያለው። እናንተ ሁለታችሁ ሶሻል ሚዲያ ላይ በመጻፍና ወጣቶችን በማነቃቃት እንዲሁም የኢትዮጵያን ጉዳዮች በማንሳት ነው የምትታወቁትና አሁን አብርሃ ያለውን እንዴት ነው አሁን ካለበት ሁኔታ የኢትዮጵያን ህዝብ፣ የኢትዮጵያን ወጣቶች፣ የኢትዮጵያን ማህበረሰብ ወደ አንድ እርከን ማስተላለፍ የምንችለው?
በእኔ እምነት የአስቸኳይ ጊዜ አዋጁ በህወሓት ለሚመራው መንግስት የማገገሚያ ጊዜ ነው፣ ወይም ደግሞ በቃ መልሶ በሁለት እግሩ ሚዛኑን ጠብቆ ለመቆሚያ የወሰደው እርምጃ ነው። ስለዚህ አንዳንዶቹ በጣም መሰረታዊ መብቶች ናቸው የመናገር እና ይህንን ኢንተርቪው የመስጠት ጀምሮ አዲስ ዘመን ላይ በቅርቡ የወጣትም ላይ እንደዚህ አይነት ነገር ተጽፏል። ለቪኦኤ የመስጠት ልክ አሁን ኢሳትና ኦኤምኤን እንደተከለከሉ ሁሉ ለቪኦኤ መስጠት የሚያሳስር ነገር ሆኗል። ግን መሰረታዊ መብቶች ላይ አንዳንድ ጊዜ የምንወስዳቸው ሪስኮች ይኖራሉ። በቃ ይህን ሪስክ ወስደዋለሁ ብሎ ግዴታ ሊታገሉለት የሚገባ ማለት ነው። በቃ ይህንኛውን ማሳለፍ የማልሰጠው መፍትሄ ነው የምንለው ማለት ነው። መናገር ቤዚክ ነው፣ አለበለዚያ ሁሉንም ነገር አሳልፈን እንሰጣለን ብዬ ነው የማስበው። ስለዚህ መናገር ዘልሽ ትንሽ የምናደርገው ነገር ስለሆነ በዛ መንገድ ነው አሁን ካለንበት ጨለማ መውጣት የሚቻለው ብዬ ነው የማስበው። በመሰረቱ በኦሮሚያና አማራ አካባቢ የነበሩት ህዝባዊ ተቃውሞዎች በሙሉ የአፈና የወለዳቸው ተቃውሞዎች ነበሩ እና ወደ መጨረሻ ላይ ትንሽ ወደ አመፅ አድገዋል። ይህ የሆነው ለምንድን ነው? መጀመሪያውኑ የአደባባይ ተቃውሞም አያስፈልግም ነበረ። አሰራር ስለሌለ የህዝባዊ ጥያቄዎች የሚመለሱበት ከእንደገና አማራጭ ድምጾች የሚስተናገሩበት ፓርላማም፣ ሚዲያም፣ ሲቪል ሶሳይቲም ስለሌለ በነዛ ምክንያት የደነፈሉ ናቸው። ስለዚህ የአስቸኳይ ጊዜ አዋጅ የሚያቆም ናቸው ብዬ አላምንም። ለተወሰነ ጊዜ እንዳልኩት ለገዢው ቡድን የመረጋጊያና የመቆሚያ ከዛ ደግሞ ህጋዊ ተጠያቂነትን ከላዩ ላይ የማውረጃ እድል ይሰጠዋል። ነገር ግን ከምርጫ 97 በኋላ በመጡ አፋኝ ህጎች በህግ ስም የሚሰሩ አሰራሮች ያፈኑት ህዝብ ፈንድቶ የወጣ ድምፅ ነው የአሁኑ ተቃውሞ። ስለዚህ ምናልባት ጊዜያዊ መዋዠቅ ቢኖርም እንኳን ዝምታ ወይም ጸጥታ ቢኖርም እንኳን ሰላም አይኖርም። ስለዚህ መልሶ ይፈነዳል። ምንም እንኳን ብዙዎቻችን ደንግጠን ለጊዜው አተገፈግን ቢመስልም ዞሮ ዞሮ አጎንብሰን የምናሳልፍ የማንችላቸው መሰረታዊ መብቶች አሉ። ስድስት ወር ሙሉ መታፈን አይቻልም እና አንዳንድ በመሰረተ ልማት ተቋማት አካባቢ ማለፍ ከ12 ሰዓት ይላል። አሁን ያ ማለት እኮ ለምሳሌ ድልድይ መሰረተ ልማት እና በድልድይ ላይ ወደ ቤቴ ሲሄድ ልያዝ እችላለሁ ማለት ነው በማንኛውም ሁኔታ። ስለዚህ ከዚህም ውጭ ደግሞ በተሞክሯችን የምናውቀው ማለት ነው ገዢው ፓርቲ ከፈለገ አንድ ተቃዋሚውን ለማሰር ከፈለገ ሰበብ ነው እንጂ የሚፈልገው ለማሰር ህግ ሲያጣቀስ አይተናናቅ። ኦፍኮርስ አንድ ካሰረው በኋላ በየትኛው አንቀጽ እንክሰሰው የሚባል አባባል ይመጣል። አሁን ሰሞኑን የታሰሩት ወዳጆቻችንን መመልከት ይቻላል። ለምሳሌ ብሌን ምስል ሰማንታ ፓወር እንድትፈታ ስትወተውትላት የነበረች ሴት ነች። የሰማያዊ ፓርቲ አባልም ነበረች። አሁን እሷ ላይ ፖሊስ ቀጠሮ እየጠየቀባት ነበር። 10,000 ብር ዋስ ተፈቅዶላት ነበረ። እሱን አስከልክሏል ይግባኝ ብሎ። ነገር ግን ዛሬ ፍርድ ቤት የማቅረብ ግዴታ የለብንም በአስቸኳይ አዋጁ መሰረት የሚል አዲስ አቤቱታ ፖሊስ ይዞ መጥቷል። ከታሰረች ከ10 ቀን በኋላ ወይም እንደዚህ ገደማ ማለት ነው። ስለዚህ ኢትዮጵያ ነባራዊ ሁኔታ በቅጡ ለሚረዳ ሰው አንድ ተቃዋሚ የሆነ ሰው ወይም ደግሞ መንግስት ላይ የራሱ ትችት ወይም የራሱ ተቃውሞ ያለው ሰው የሚታሰረው የሆነ ጊዜ አደጋ ሆኗል በብሎ በሚታሰብበት ጊዜ ነው እንጂ የሆነ ህግ ስለተላለፈ አይደለም። የአስቸኳይ ጊዜ አዋጁ ባልነበረበትም ጊዜ ኢትዮጵያ በተመሳሳይ ሁኔታ ውስጥ ነበር የነበረችው ብዬ ነው የማምነው። ምክንያቱም ፍርድ ቤት የማይቀርቡ ሰዎች አሉ። ኦፍኮርስ ስማቸው የሚታወቁ ሰዎች በቀላሉ ፍርድ ቤት ይቀርቡ ይሆናል። ግን ስማቸው የማይታወቁ ፍርድ ቤት ሳይቀርቡ የተለያዩ ቅጣቶች ተቀጥተው ጦር ላይ ተወስደው የተለያዩ ማሰልጠኛ ጣቢያዎች ተወስደው የሚፈቱ ሰዎች ነበሩ። ለምሳሌ አዲስ አበባ ውስጥ የኦሮሞ ፕሮቴስት በሚባለው የተጠራው ሰልፍ ጊዜ አንደኛ ተከሳሽ የነበረውን ልጅ አግኝቼዋለሁ። 1176 ሰዎች አዋሽ 7 የሚባለው ቦታ ኃይለኛ ወታደራዊ ቅጣት ተቀጥተው እንደተመለሱ ነግሮኛል። ክስ የተመሰረተባቸው ጥቂት ሰዎች ናቸው። በዋስ ወጥተዋል። አሁን በአስቸኳይ ጊዜ አዋጁ ወቅት የሚያዙ ሰዎች ይወሰድባቸዋል ተብሎ የተነገረውን አይነት እርምጃ ነው የተወሰደባቸው።
አመሰግናለሁ። ለእናንተ ጥያቄዎችን እንዲልኩልን ማሳሰቢያ ስናስተላልፍ ለአድማጮች በብዛት የመጡት ከማንነት ጥያቄ ጋራ የተያዙ ጥያቄዎች ናቸው። የወቅቱ ጥያቄዎች ናቸው። ኢትዮጵያ ውስጥም የተካሄደው ተቃውሞ ከዚሁ ከማንነት ጋር የተያያዘ ነው ለማለት ይቻላል። በርካታ በወልቃይት የማን ነው የሚል ጥያቄ መጥቶልናል። በቁጫ ያለው ስንት ዓመት በፊት ጀምሮ የቁጫ ማህበረሰብ ህገ መንግስቱ የሚጠይቀውን መስፈርት አሟልቶ እስካሁን መብቱ አልተከበረለትም የሚል ጥያቄ ከሐዋሳ አድማጫችን ተልኮልናል። እንዲሁም በአዲስ አበባ ዙሪያ ያሉ ከተሞች ማስተር ፕላን የሚባለውና ባለፈው ህዳር ጀምሮ የኦሮሞ ወጣቶችን ተቃውሞ የቀሰቀሰው ይሄ የማንነት ጥያቄ ነው። በዛ ዙሪያ ጥያቄዎች መጥተውልናል። በሌላ በኩል እንዲህ ቀደም ሲል የጠቀስኳቸው አቶ ዳኛቸው ተፈሪ የሚባሉ አማራ ክልል ተወስደው ወደ ትግራይ የተካለሉ ብዙ ሌሎች ቦታዎች እንዳሉ ጠቅሰው ገልጸውልናል። እነኚህን ጉዳዮች ብትመለከቱ አብርሃ፣ በተለይ አንድ ጥያቄ መጥቷል፣ በሱ መንደርደሪያ እንጀምርና ከዛ ወደ በፍቃዱ እንሄዳለን።
አመሰግናለሁ። የአማርኛው ክፍል አዘጋጆች፣ በሬ ጸጋዬ እባላለሁ። ከአውስትራሊያ ነው። መጀመሪያ ለአብርሃ ደስታ ልታቀርቡልኝ የምፈልገውን ጥያቄ፣ አብርሃ ደስታ የትግራይ መስተዳደር በወልቃይት ጠገዴ ማህበረሰብ ላይ የሚያሳድረው ተጽዕኖና የሚያደርገው ግፍ በምን መልኩ ይመለከተዋል? እሱስ ለስልጣን ቢበቃ የወልቃይት ጠገዴ ማህበረሰብ ከየትኛው አካል ነው ብሎ ይመድባል? አማራ ወይስ ትግሬ? አመሰግናለሁ።
ሌላ ጥያቄ አለ ላሰማችሁ። ከአማራ ክልል ተወስደው ወደ ትግራይ ክልል የተካለሉ ወረዳዎች የወልቃይት ጠገዴና ጠለምት ነዋሪዎች የአማራ ማንነት ጥያቄ አንስተው ማንነታችን አማራ ስለሆነ ወደ አማራ ክልል መመለስ እንፈልጋለን ያሉት አቤቱታ ማሰማታቸው ይታወቃል። ነገር ግን መንግስት የዛን ሁሉ ህዝብ ጥያቄ በአግባቡ ከመመለስ ይልቅ የአንዳንድ ጸረ ሰላም ኃይሎችና ትምክተኞች ሁከት መፍጠር ነው እያለ የቻለውን እየገደለ ቀሪውን እስር ቤት እያጎረ ይገኛል። እናም በእናንተ አመለካከት ይሄ እንዴት ሊፈታ ይችላል ይላሉ። በአብርሃን ጀምርና አጠቃላይ የማንነት ጥያቄዎችን በተመለከተ እናንተ ለመላ ኢትዮጵያ የምትታገሉ ለሰላም ለእኩልነት የምትታገሉ ወጣቶች ናችሁና እስቲ ከአብርሃን ጀምር።
ይሄ ጥያቄ በተደጋጋሚ የተጠየቀ ነው፣ ግን አጠር ባለ መልኩ አሁን በአጠቃላይ በኢህአዴግ መስፈርት አንድ መወስዶ ነገር አለ። ሁለተኛ እኛ ብንሆን ወይም ደግሞ የእኛ አማራጭ ሀሳብ ወይም ኢህአዴግ ቢቀየር እንዴት ነው የሚፈታው የሚለው ነው። እኔ ለምሳሌ ኢህአዴግ የወልቃይትን ህዝብ በድለዋል እስማማለሁ፣ ተጨቆነዋል እስማማለሁ። ምክንያቱም ህወሓት በትግራይ ሙሉ ህዝብ ገድለዋል፣ ጨቆነዋል፣ ማስተዳደር አይችልም፣ ብዙ ነገር አበላሽተዋል። በወልቃይት በሁመራ አካባቢ የተፈጸመው በደል በአድዋም ተፈጽሟል፣ በሀውዜን ተፈጽሟል፣ በአድግራትም ተፈጽሟል። ስለዚህ እዚህ ላይ ጥያቄ የለም። ህወሓት የህዝብ ጥያቄ ከመመለስ ህዝብን እንደሚያንቋሽሽ ህዝብን እንደሚበድል እናውቃለን፣ በራሳችን ላይ የሚደርስ ስለሆነ። ስለዚህ የወልቃይት ህዝብ በደል ደርሶበታል፣ ጥያቄም አንስተዋል። ጥያቄው ደግሞ ተገቢ ነው። በትግራይ ክልል በጣም የሚበደል ከሆነ ወደ አማራ ክልል እንፈልጋለን ብሎ ማለቱ ተገቢ ሊሆን ይችላል። ነገር ግን ምንድን ነው ማድረግ ያለብን? እንደዚህ አይነት ጥያቄ ሲጠየቅ ከአንድ ክልል ወደ ሌላ ክልል ነው እየተጠየቀ ያለው። ስለዚህ መርህ መሰረት አድርገን ነው መፍታት ያለብን። መርህ ስል ለምሳሌ ጥያቄ ሲነሳ በወልቃይት ምን ማለት እንችላለን? መስፈርቱ በኢህአዴግ ህገ መንግስት መሰረት ብሔር ወይም ቋንቋ መሰረት ያደረገ ነው፣ የህዝብ ፍላጎት መሰረት ያደረገ ነው። ሌላ ሌላ መስፈርቶች አሉ። ስለዚህ በዚህ መንገድ ስህተት አለው ወይ ወይም ደግሞ እንዲህ ብናደርገው በመላው ሀገሪቱ እንዲህ ይሆናል የሚል አይነት መልስ ነው መስጠት ያለብን። ግን በቀጥታ ጥያቄው ለመመለስ ያህል ግን ለምሳሌ ከአማራ ክልል ወደ ትግራይ ክልል የተወሰዱ መሬቶች አሉ የሚለው ጥያቄ ስህተት አለበት፣ መሰረታዊ ስህተት። ምክንያቱም አማራ ክልል የሚባል የተፈጠረው በኢህአዴግ ጊዜ ነው። ከኢህአዴግ 25 ዓመት በፊት አማራ ክልል የሚባል አልነበረም፣ ትግራይ ክልልም የሚባል አልነበረም። አሁን የተወሰነ ክፍል ሀገሮች ነበሩ። እነዚህ ክፍል ሀገር የነበሩ ቋንቋ መሰረት ተደርገው የተካለሉ አልነበሩ። በጌምድር ክፍለ ሀገር ነበረ፣ ወለ ክፍለ ሀገር ነበረ፣ ትግራይ ክፍለ ሀገር ነበረ። እና በአጼዎቹ ጊዜ ለራሳቸው በሚመች መልኩ ከልለው ክፍለ ሀገር ብለውት ነበር። አሁን ኢህአዴግ ሲመጣ ደግሞ በቋንቋ መሰረት አደርጋለሁ ብሎ በቋንቋ አከፋፍሎ እንዳለ ሀገሪቱን ሙሉ በአዳዲስ አረንጅ አድርጎ ክልሎችን ሰርተዋል። ስለዚህ በጌምድር ክፍለ ሀገር የነበረ ለምሳሌ ግማሹ ወደ ትግራይ ክልል፣ ግማሹ ደግሞ ወደ አማራ ክልል አድርጎ ሰርቶታል። ወሎ ክፍለ ሀገር የነበረ እንደዚሁ ግማሹ ወደ አማራ ክልል፣ ግማሹ ደግሞ ወደ አፋር ክልል። ትግሬ ክፍለ ሀገር የነበረ ግማሽ ወደ ትግራይ ክልል ግማሽ ደግሞ ወደ አፋር ክልል አድርጓታል። ስለዚህ እንደለ ነው የቀያየረው ክልል ወይም አከላለል ነው የመጣው። ስለዚህ ከዚህ ወደዚህ ተወሰደ ካልን ኦሮሚያ የሚባል ክልልም ሊኖርም አይችልም ማለት ነው። ወይም ደግሞ ቤንሻንጉል ወይም አፋርም የለንም ማለት ነው። የተወሰነ አምስት ወረዳዎች ከትግሬ ክፍለ ሀገር ተድሮ ትግሬ ክፍለ ሀገር ወደ አፋር ክልል የተካለሉ አሉ። ስለዚህ አሁን ትግራይ ክልል መጥቶ የኔ የነበሩ ናቸው ማለት አይችልም። የትግሬ ክፍለ ሀገር የነበሩ እንጂ የትግራይ ክልል ወረዳዎች አይደሉም። ስለዚህ አጠቃላይ መርሁ መሰረት አድርገን ምን እያልን ነው? የድሮ ክፍለ ሀገር ይሻለናል እያልን ነው ወይስ አሁን የኢህአዴግ ቋንቋ መሰረት ያደረገ አይደለም እያልን ነው? እና ግልጽ መሆን አለበት ለሌላውም ሌላ አካባቢ ችግሩ ለመፍታት እንዲመቸን ማለት ነው። ስለዚህ አሁን ወልቃይት ድሮ በደጀምድር ክፍለ ሀገር ስለነበረ ደጀምድር ደግሞ አማራ ስለሆነ የአማራ መሬት ነው ካልን አምቦ ድሮ በሸዋ ክፍለ ሀገር ስለነበረ አሁን ወደ ሸዋ ክፍለ ሀገር መመለስ አለበት ወደ አማራ መመለስ አለበት ማለት ልንል ነው ማለት ነው። ስለዚህ አጠቃላይ ሀገሪቷን አከላለል እንደገና ሊቀይረው የሚችለው ስለዚህ በዚህ መንገድ ችግር ይፈጠራል። አጠቃላይ ለሀገሪቷን ሙሉ ሊያሰራ የሚችል መርህ ነው ፈልገው ይሄ መርህ ደግሞ ይጣሳል ማለት ነው። እኛ ብንሆን ግን ይህን ችግር እንዴት እንፈታዋለን የሚለው ነው። በመጀመሪያ የክልል የሚባል መሬት አይኖረን። መሬት የሀገር ወይም ደግሞ የግለሰብ ነው። የአማራ መሬት ወይም የትግራይ መሬት የሚባል አይኖረንም። ችግሩን ወደ አማራ እንፈልጋለን ወይም ወደ ትግራይ እንፈልጋለን የሚል ህዝብ ሲነሳ መጀመሪያ ጥናት ይደረጋል። ተቋማት ወይም ነጻ ሰዎች ነጻ ተቋማት ጥናት ያደርጋሉ። ወዴት ቢካለሉ የበለጠ ህዝቡ ሰርቪስ ያገኛል፣ አገልግሎት ያገኛል፣ ወዴት ቢካለል የበለጠ ተጠቃሚ ይሆናል የሚለውን ይጠናል። የሀገር ሽማግሌዎች የዛ አካባቢ ተወላጆች ይኖራሉ። እነሱን በማማከር ወዴት እንደሚሻል ይወሰናል። በመጨረሻ ሻለው ይወስናል። ከዛ የህዝቡን ውሳኔ እንቀበላለን ማለት ነው።
አብርሃ እዚህ ላይ ላቋርጥህና ለውይይትም እንዲመቸን ቋንቋን መሰረት ያደረገ ፌዴራሊዝምን የሚቃወሙ ድርጅቶች የሚሉት እንዳውም በግለሰብ መብት ላይ የተመረኮዘ ህገ መንግስት ቢኖረን ቅድም አንተ እንዳልከው መሬት የግለሰብም ሊሆን ይችላል የመንግስትም ሊሆን ይችላል እንደ ሁኔታው ከሌሎች ሀገሮች ተጠንቶም እንደ አግባቡ ሊሆን ይችላል ባለበት ቦታ እያንዳንዱ ህዝብ አሁን ለምሳሌ የወልቃይት ህዝብ በትግራይ ክልል ውስጥ ስለሆንኩኝ ልጆቼን አማርኛ ላስተምር አልቻልኩም፣ ባህሌን ላስተላልፍ አልቻልኩም ነው ያለው ጥያቄ። የቁጫም ህዝብ እንደዚህ ነው የሚለው፣ የኮንሶም ህዝብ እንደዚህ ነው የሚለው። ኦሮሚያ ደግሞ ሊወሰድብኝ ነው፣ በዛ በአዲስ አበባ ዙሪያ ያለው ባህሌ ያካበትኩት ለአመታት ነው የሚለው። ቋንቋን መሰረት ያደረገ አከላለል ቢቀርና የእያንዳንዱ ግለሰብ የሚከበርበት ሁኔታ በህገ መንግስቱ ጎልቶ ቢወጣ ኢትዮጵያ ውስጥ ሰላምና ዲሞክራሲ ሊሰፍን ይችላል የሚሉ አሉ። በፍቃድ ውስጥ እዚህ ላይ አስተያየትን ስጠኝ።
በመሰረቱ የማን ነው ወልቃይት የማን ነው ወይም እንደዚህ አይነት የሚሉትን ጥያቄዎች በግለሰብ ደረጃም እኔ ራሴ እንደ ጸሐፊ ነው የምወስደው። የፖለቲካ ዲሲሽን ሰጪ አይደለም። ግን ፖለቲካ ፓርቲ አባልም ቢሆን በግል ደረጃ ሊወስነው ነው የሚችለው ብዬ አላስብም። በመጀመሪያ ደረጃ መመለስ ያለበት ይህንን ጥያቄ ህዝቡ ነው። ጥያቄውም የሚመጣው ከህዝቡ ነው። ስለዚህ ህዝቡ የትኛውን መንገድ ነው የሚመርጠው ለሚለው እድል ሊሰጠው ይገባል። ኢትዮጵያ ውስጥ እየተደረገ ያለው ተቃራኒ ነው። ለምሳሌ ይህንን ጥያቄ የሚያነሱ የኮሚቴ አባላት ይታሰራሉ። በወልቃይትም ሆኗል በሌሎችም አካባቢ እየሆነ ያለ ነገር ያንን ሀሳብ ደግፈው ወይም እያቀነቀኑ የሚወጡ ሰልፈኞች በሀይል ይበተናሉ። በዚህ ሂደት ውስጥ ሰዎች ይገደላሉ፣ በብዛት ይታሰራሉ። እና ጥያቄ ለመፍታት ቀርቶ ለማስተናገድ እንኳን ራሱ መጠየቅ እንኳን የሚቻልበት የፖለቲካ ምህዳር የለም። ያ ነው ትልቁ ችግር። አትሊስት ህዝቦች ጥያቄያቸውን እንዲያነሱና መልስ አሰጣጡ ስርዓት ላይም እንዲሳተፉ ማለትም ራሱ እንዴት ነው መልስ እንዲሰጣቸው የሚፈለጉት? ለምሳሌ ያክል በሪፈረንደም ነው ወይ የሚለውን ዴሞግራፊካሊ በ25 ዓመት ውስጥ በገዢው ቡድን የተሰራ ሴራ አለ። ስለዚህ በሪፈረንደም አያዋጣንም የሚሉ ከሆነም የፖለቲካ ዲሲሽን በምን አይነት መልኩ ይፈልጋሉ? ፍርድ ቤት ሊወስዱት ይችላሉ ወይ? የሚሉት ነገሮች የሚጠሩት ህዝቡ ጥያቄውን በነጻነት እንዲያነሳና መልሱም እንዴት ማግኘት እንደሚፈልግ ሊጠየቅ ይገባዋል። ያ እድል አልተሰጠውም ነው ትልቁ ችግር ማለት ነው። ስለዚህ እኔ በመሰረቱ ለሊበራል አይዲያዎች በጣም አደላለሁ፣ ኢንዲቪጁዋሊስት ነኝ። ስለዚህ ግለሰባዊ የሆነ መሰረት ያለው ህገ መንግስት ቢኖረን ኖሮ አብዛኞቹ ጥያቄዎች የማንነት ጥያቄዎች ቢሆኑ ኢኮኖሚካል መሰረት ስለሚኖራቸው፣ ምክንያቱም በማንነት ላይ ተመስርቶ የሚደረጉ የኢኮኖሚ በደሎችም ስለሚኖሩ በነዛ ምክንያት ስለሆነ፣ ምክንያቱም ብዙዎቹ ተቃውሞዎች ካየናቸው አያቆሙ ማንነት ላይ። አንዳንድ ጊዜ እንትኔኔ ነው እንትኔኔ አይደለም የሚሉ ንብረት ላይ ያተኮሩ ተቃውሞዎችንም እንሰማለን። ስለዚህ በአሁኑ ሁኔታ እንደዛ አይነት ህገ መንግስትም ቢኖረን የህግ የበላይነት ያለባት ሀገር ስላልሆነች እና ለህዝቡ ወይም ለግለሰቦች ስብስቡ እድል ስለማይሰጠው ከመጀመሪያው ጥያቄውንም ማንሳት አይቻልም፣ ሁነኛ መልስም ማግኘት አይቻልም። መጀመሪያ ነጻነት ይቀድማል ነው አባባል።
እሺ፣ አመሰግናለሁ። አብርሃም፣ የምትጨምረው አንገብጋቢ ነገር ከሌለ ሁለት አንኳር ጥያቄዎች አሉኝ ወጣቶችን የተመለከተና ዛላልፍ እችላለሁ።
ትንሽ ጨምር።
እሺ።
እዚህ ላይ የማንነት ጥያቄዎች የሚነሱ አሉ። እነዚህ መነሻቸው በኢትዮጵያ በአሁን የኢህአዴግ ህገ መንግስት መሰረት መብት ለቡድን ስለተሰጠ ነው። የቡድን መብት ነው ቅድሚያ የሚሰጠው። ስለዚህ የሆነ መብት ለማግኘት የሆነ ጥቅም ለማግኘት ሰው የግድ በማንነት ወይም በቡድን መጠየቅ አለበት፣ ምክንያቱም በግለሰብ ደረጃ መብት ስለማያገኝ ማለት ነው። መሬት ለማግኘት የግድ በብሔር ወይም በብሔረሰብ መደራጀት አለበት። ስለዚህ በእነዚህ ምክንያቶች ነው የማንነት ጥያቄ የሌላ ጥያቄ እየተነሱ ያሉ። ስለዚህ የማንነት ጥያቄ በዚህ ከሊ የነጻነት ጥያቄ ነው። ስለዚህ ሰው እንደ ግለሰብ ነጻ ከሆነ በማንነቱ ምክንያት ካልተጎዳ፣ አድሎ ካልደረሰበት ወይም አላስፈላጊ ጥቅም ካላገኘ እነዚህ የማንነት ጥያቄዎች አይነሱም ነበር። ስለዚህ መሰረታዊ ነገር እነዚህ ጥያቄዎች መወገድ የሚችሉት ነጻነትን በመፍቀድ ነው። ሁሉም ሰዎች እኩልነት በእኩል አይን በማየት ነጻ ሆነው ሀሳባቸውን መብታቸውን እንዲጠይቁ በመፍቀድ ነው እነዚህ ጥያቄዎች ማስቀረት የሚቻለው።
አመሰግናለሁ። ያው በጣም ብዙ ጊዜ ኖሮን እዚህ ላይ ብንወያይ ደስ ይለኛል። ወደ አልኩት አንገብጋቢ ጥያቄ ልሂድ። አቶ ሳተናው አሊ ብዙውን ጊዜ የጥያቄው መልስ ፕሮግራማችን ተሳታፊ ናቸው። አንዱን ጥያቄ ወስድላቸዋለሁ። በአሁኑ ወቅት ስደት ለኢትዮጵያውያን ወጣቶች መደበኛ ስራ እየሆነ ነው። ይህም የሆነበት መሰረታዊ ምክንያት ሀገሪቱ ለዜጎች ምቹ እንዳትሆን ስለተደረገ ነው ይላሉ። በሀገሩ ለመማር ለመስራት የጎሳ አስተሳሰብ ጠባብነት በሽታ ሰፍኗል። ያም ሆኖ ግን ስራ ለማግኘት የጎሳ ድርጅት አባል መሆን ያስፈልጋል። ለወጣቱ በህዝብ ላይ በአገር ላይ የሚደርሰውን ግፍ፣ ግድያ፣ አፈና ስለሚያዩ የድርጅት አባል የሆኑትም ወደ ስደት እየነጎዱ ነው ይላሉ። እኛ ሰሞኑን የምንዘግብበት አሁን ለምሳሌ በጅቡቲ በኩል ወደ የመን የተሰደዱ በሺዎች የሚቆጠሩ ከዚህ ከኦሮሚያ ተቃውሞ በኋላ ይመስለኛል በርካታ ሴቶች ቁጥር አልጠቅስም፣ ምክንያቱም እንዳላሳንስም እንዳላበዛም፣ በሺዎች የሚቆጠሩ ግን በተለይ ሴቶች የሚደፈሩበት የሚሰወሩበት ሁኔታ ነው ያለው። ኢትዮጵያ ሰላምና መረጋጋት አለ ይባላል፣ ወጣቶቿ ይጎርፋሉ። ለምን በፍቃዱ እንዴትስ ማቆም ይቻላል?
እንግዲህ ምንጩን ማድረግ ነው ለዚህ የሚያስፈልገው። የስደት ጉዳይ ቁጥር መጥቀስ የሚያስፈልገው አይመስለኝም። እኔ ራሱ ከአብሮ አደግ ጓደኞች ውስጥ አብዛኞቹ ተሰደዋል። ያልተሰደዱትም መሰደድ ይፈልጋሉ እና በሀገራችን የተማረውም ያልተማረውም ባለው የሚባለውም የሌለውም ሁሉም ነው እየተሰደደ ያለው፣ ያውም ሞትን እየተጋፈጠ ማለት ነው። አንዳንዴ በሊቢያ በረሃ፣ አንዳንዴ በውቅያኖሶች። ይህ ሁሉ እየሆነ ያለው ኦፍኮርስ አብዛኛው ስደት ከኢትዮጵያ ኢኮኖሚያዊ ነው፣ ወይም ቢያንስ ሰዎቹ የተሻለ ኑሮ ላግኝ ብዬ ነው ብለው ይሄዳሉ እና ስለዚህ የተሻለ ኑሮ ሀገሪቷ መስጠት አልቻለችም ማለት ነው። ስለዚህ ይህ እኔ የፖለቲካ ስርዓቱ ውጤት ነው ብዬ ነው የማስበው። የኢኮኖሚ ስደት በጣም እየጨመረ ነው። በ25 ዓመቱ እንኳን ብንለቀው እየጨመረ ነው የመጣው። ሴቶቻችን በአረብ ሀገር እስከ ሴተኛ አዳሪነት ስራ፣ ከተሻለ ደግሞ የቤት ሰራተኝነት ስራ ለመስራት ነው የሚሰደዱት። ሌሎችም ወንዶቹ ራሱ በሌብነት እስከሚታወቁ ድረስ ሳውዲ አረቢያ ውስጥ ነው እየሆነ ያለው ማለት ነው። እና ምንጩ የሚመስለኝ የፖለቲካ ስርዓቱ ነው። መንግስታችን ሊገመገም ከሚገባበት ትልቁ ቁም ነገር ውስጥ አንዱ የስራ እድል ነው። የስራ እድሎች እኔ እንደውም ቅድም በአጋጣሚ የበፊት የሆነ አጋጣሚ እያነሳው ነበር እና እንደተመረቁ አካባቢ ከጓደኞቼ ጋር አንድ የህብረት ስራ ማህበር አቋቁሜ ነበር እና የዛን ጊዜ ጥልፍልፍ ዋስ እንሰጣለን የሚሉበት ጊዜ ነበረ። ጥልፍልፍ ዋስ ማለት እንግዲህ የተወሰነች ትንሽ የራሳቸው እያዋጡና የማህበሩ አባላት ሌሎቹ በተሰበሰበው መሰረት መንግስት እርስ በርስ ዋስ እየሆኑ የማህበሩ አባላት የአዲስ ቁጠባና ባንክ ያበድራቸዋል። አቶ አርከበ ደጋግሞ ሲናገሩት የነበረ ነገር ነው። ያንን እድል ለመጠቀም ስንሞክር ግን በጣም ብዙ እንቅፋት ገጥሞናል እና በኋላ ላይ እንደውም ያወቅነው ሆነ ሊግ አባል ባለመሆናችን ምክንያት ነው እና በቀጥታ ቋንቋ አልተነገረንም ነበር እና እኛ ስለማናውቀው ለሚመለከተው ሁሉ የሚል ደብዳቤ ይዛችሁን ነበር የሚሉን። ኬት ነው የምናመጣው? አላወቅንም ነበር በወቅቱ። በኋላ ላይ ስንጠይቅ የገባን ነገር ወይ የሆነ ነገር አባል መሆን አለብን የአንዱ ሊግ ማለት ነው እና ያ ልጅ ይጽፍልናል። ስለዚህ ያንን ራሱ ይዝን ስራ ፍጠሩ የሚባሉትን ስራ ለመፍጠር እየሞከርን ነገር ግን ለዛች መነሻ የሚጠቅም ትንሽ ገንዘብ ለማግኘት እንኳን የፓርቲ አፊሌሽን ያስፈልገን ነበር ማለት ነው እና ሁኔታዎቹ በዛ መንገድ በጣም የተወሳሰቡ ናቸው።
አመሰግናለሁ። አንድ የመጨረሻ ጥያቄ ያለችኝ ለአብርሃ ደስታ ነው። የአውሮፓ ህብረት ኢዩ በኢትዮጵያ ውስጥ ከ100,000 በላይ ስደተኞችን ለማስፈር 500,000,000 ዩሮ መንግስት ከጀርመን መንግስት ተቀብሏል ይላሉ እኛ አድማጫችን። ይህም ስደተኞችን ኢትዮጵያ ውስጥ ለማስፈር ታስቦ ነው። ስደተኞቹ ከየመን፣ ከኢራቅ፣ ከሶሪያ፣ ከኬንያ፣ ከሱዳን፣ ከኡጋንዳ፣ ከሶማሊያ፣ ከጅቡቲ እሳቸው መረጃ አላቸው መሰለኝ መሆናቸው በስምምነቱ ተጠቅሷል ይላሉ። ይህ ኢትዮጵያ ውስጥ የሚመሰረተው የኢንዱስትሪ መንደር ለሀገራችን ያለው ፋይዳ ምንድን ነው? እኔ ይላሉ ሀገራችንን ለማዳከም ይመስለኛል። እናንተ ስትመለከቱት ይሄ ፕሮጀክት ኢትዮጵያን ይጎዳል ወይስ ይጠቅማል?
መጀመሪያ ስለዚህ መረጃ የለኝም። ነገር ግን በተሰጠው ነገር የኢትዮጵያ መንግስት አንድ የውጭ ምንዛሪ የሚያገኝበት መንገድ አለው። እንደዚህ ስደተኞች ያሉ እንደዚህ እያረኩ ነው እና ገንዘብ እርዳታ ወዘተ ወዘተ ይላል። ስለዚህ አንድ ገንዘብ ለማግኘት ውጭ ምንዛሬ ለማግኘት ሊጠቀምበት ይችላል ብዬ አስባለሁ። ነገር ግን ገንዘብ ስለገባ የፈለገ ገንዘብ ቢገባ ለህዝብ በሚጠቅም መልኩ ለልማት በሚጠቅም መልኩ ሊውል የሚችለው ህዝብን የሚወክል ለህዝብ የሚቆረቋር መንግስት ሲኖር ነው። አሁን እንኳንም ከውጭ የመጣ ገንዘብ ራሳቸው ድሮ በተለያየ ምክንያት በተለያየ መንገድ ያገኙትን የትምህርት ገንዘብ እንኳን ለግላቸው እያዋሉ በየውጭ ሀገር ቤት የሚሰሩበት ምክንያት ሁኔታ ነው ያለው። የሚመጣው ገንዘብ በአሁኑ ሰዓት የህወሓት ባለስልጣናት ለህዝብ ጥቅም ወይም ለሀገር ጥቅም ያውሉታል ብዬ አላስብም። ለግላቸው የሚሰሩና በተለያየ አድሎ እየፈጸሙ ህዝብን ከህዝብ እንዲጋጭ እያደረጉ ህዝብን የሚባዛት ብዙ በመሆናቸው ፈለገ ገንዘብ ቢኖር ጠቀሜታ ይኖረዋል ብዬ አላስብም ነው።
የመጨረሻ ጥያቄ ላሰማችሁ።
ጤና ይስጥልኝ ቪዲዮዎች፣ ከሚኒሶታ ነው የምደውለው። ጥያቄ ለአብርሃና ለበፍቃዱ አቅርቡ የሚለውን ፌስቡክ ላይ አይቼ ነው። ዋናው ጥያቄ እንደ አንድ ወጣት በዚህ ጊዜ ላይ እንዴት ነው ወጣቶች ብሄር በዘለል ወይ ማንነትን ብሄርን ተኮር ካረገ የዩኒቨርሳል ቲንከር ይሆን እንዲሆኑ ወይም አይዲዮሎጂ ኢንተርቴን እንዲያደርጉ አጠቃላይ የዩኒቨርሳል እሴቶችን የያዘ ስለ ሂውማን ራይት ስለ አንድ ሰው መነካት ሰው በመሆኑ ብቻ አንድ ሰው የሚያገኛቸውን ነገሮች ከዛ ጋር በተገናኘ ወርልድ ክላስ አይዲያዎችንስ ኢንተርቴን እንዲያደርጉ መስራት አይጠብቅብንም ወይ? ምክንያቱም በሰሞኑ ባለው ሁኔታ ኮምፕሊትሊ ወጣቱ በተለይ ብሄርን መሰረት ያደረገ ነገር ብቻ ነው እያሳያለው እና እሱ እንዳለ ሆኖ ደግሞ ወጣቱ እንዴት ነው? ምክንያቱም አሁን 71% በላይ የኢትዮጵያ ህዝብ ወደ 71% ከሰላሳ አመት በታች የሆኑ ወጣቶች ናቸው እና ይሄ ነው ጥያቄ። በተለይ በፍቃዱ ደግሞ አንድ ከወጣቱ ምን ይጠበቃል የሚለውን አድሬስ ቢያደርግልኝ። በዲያስፖራውም ያለው በኢትዮጵያም ያለው ወጣት ምን ይጠበቅበታል እኚህን ነገሮች ሞር እንዲያስብ ከብሄር በወጣ መልኩ አጠቃላይ አይዲዮሎጂችን ኢንተርቴን እንዲያደርግ ከዛ አንድ ሰው ሰው በመሆኑ ብቻ የሚደርስበትን ነገር ኦፖዞ ማድረግ የሀሳብ ነጻነት የመሰሉ ነገሮችን ልክ እንደ ብሄርም እንዲያንገበግበው ወይ ደግሞ ጎን ለጎን ኢንተርቴን እንዲያደርገው ማድረግ ምን ይጠበቃል የሚለውን ነው። ለሁለቱም ነው ጥያቄ። አብርሃ ደግሞ እንዴት ነው በፓርቲ ደረጃ ደግሞ ስታስቡት ይሄ ነገር ያሳስባቸዋል ወይ? ምክንያቱም የኢትዮጵያ አሁን ቅድም እንዳልኩ ዴሞግራፊ ወጣቱ የበዛ ነው። እንደ አንድ ፓርቲ ስታዩት ጎን ለጎን ወጣቱን ዩኒቨርሳል ቲንከር እናድርገው አትሉም ወይ? በተለይ ዓለም እንደዚህ በሄደችበት ሰዓት ላይ ብሄርን ብቻ ተኮር ያደረገ አካሄድ እንዴት ነው ጎን ለጎን በዚህ ደረጃ ወጣቱ እንዲያስብ ምን ያስባሉ ፓርቲዎች?
በፍቃዱ መጀመሪያ፣ ከዛ አብርሃ ያለህን ሀሳብ ጨምረህ እናጠቃልላለን።
በጣም ጥሩ ጥያቄ ነው ያነሳው። በመሰረቱ ይህንን ጥያቄ እንደውም የዲያስፖራ ኮሚኒቲ አባል ነው በሚል ወደ እሱ ነው መመለስ እንፈልገው። በተለይ በዲያስፖራ ያለው ወይም ከኢትዮጵያ ውጭ የሚኖረው ኢትዮጵያዊ ተሞክሮ ስላለው የሌላውን ዓለም ሁኔታ ስለሚያውቅ እና አንዳንድ ጊዜ እኛ በቡድን የተፈጸሙ የሚመስሉን በደሎችን ምናልባትም ደግሞ በየትኛውም ዓለም የፖለቲካ የጭቆና ጥበቦች ሊሆኑ ስለሚችሉ ተሞክሯቸውም እነዚህ ሀገሮች በተለይ ዲሞክራሲያዊ ሀገሮች ውስጥ ያሉ ነዋሪዎች እዛ ደረጃ እንዴት እንደደረሱ ያንን የብሄ ወይም የቡድን አመለካከት እንዴት ቀርፈው ወደ ሰብአዊ ልዕልና እንደደረሱ ቢያስተምሩን። ፕላትፎርሙም ስላላቸው የመረጃ ምንጩም ብዙ አክሰስብል ስለሆነ ከኛ ይልቅ በተግባርም እያዩት ስለሆነ በየትኛው መንገድ ብንሄድ የትኛው ተሞክሮ የተሻለ እንደሚያዋጣን ቢነግሩንና የሆነ ፕላትፎርም ፈጥረው እንድንወያይ ድሉ ቢሰጡንና ተሞክሮን ቢያካፍሉን በጣም አሪፍ። እዚህ ሀገርም እንደዚህ አይነት ነገሮች መሞከር አለባቸው። ምክንያቱም መጽሐፍትም አለ ኢንተርኔቱም እንደዛሬው ባይሆን ባለችው መጠን የራሱ አክሰስ አለው። ስለዚህ እኛም የየራሳችን ኃላፊነት አለብን። ሰብአዊ መብት ለየትኛውም ቡድን ያላድሎ ሊሰጥ የሚገባ ነገርና ሰው ከሁሉም በላይ ክቡር ከቡድኑም በላይ ክቡር የሆነ ልዑል ፍጡር መሆኑን ማስተማርና መማር አለብን። ለዚህ ግን መንግስትም ሊተባበረን ይገባል። እና በእኔ በኩል እኛ ሀገር መንግስት ይህንን እድሉን የሰጠን አይመስለኝም እንድንማማር። ምክንያቱም ሲቪል ሶሳይቲዎች ያለባቸውን የአቅም እጥረት እናውቀዋለን እና የሲቪል ሶሳይቲ ህጉን ሪስትሪክት ያደርጋል። ስለዚህ በብዛት ይህንን ወደዛ ነው ገፈው። እንደዚህ አይነት ነገሮችን በመገናኛ በተገኘው አማራጭ በሙሉ እንዲያስተሉ ዲያስፖራዎች ከኛ የበለጠ ኃላፊነት አለባቸው ብዬ እገምታለሁ።
እሺ፣ በጣም አመሰግናለሁ። አብርሃ፣
በመጀመሪያ ያለው ስርዓት የኢህአዴግ ስርዓት እኩልነት ማስፈን ባለመቻሉ፣ ነጻነት ባለመፍቀዱ፣ አድልዎ ባለማስወገዱ ምክንያት ብዙ በደሎች፣ ጭቆናዎች ተፈጸሙ። ከዛ ህዝቡ መረረው፣ ብሶቱን ወደ መግለጽ ሄደ። አሁን ያለው ነገር ስሜት መሰረት ያደረገ ዝም ብሎ የተበተነ ተቃውሞ ነው፣ ብሶት ፈንድቶ ነው እንጂ የወጣቱ እንቅስቃሴ መሪ ያለው አይደለም፣ እየተመራ አይደለም፣ እየተደራጀም አይደለም። ስለዚህ ዝም ብሎ ተበትኖ ነው እየተንቀሳቀሰ ያለው። መሪ ከሌለው፣ አደረጃጀት ከሌለው፣ የሚያደራጅ ከሌለው፣ አቅጣጫ የሚያሳይ ከሌለ ያው ወጣቱ ወደ የብሔሩ መበተኑ አይቀርም። በስሜት የየራሱን ብሔር ማስቀደሙ ወይም ደግሞ በዛ ትክክል መስሎ ሊሰማው የሚችለውን ያ ስሜት መሰረት አድርጎ ስለሆነ በዛ መንቀሳቀሱ አይቀርም። ይሄ ችግር አንደኛ ኢህአዴግ አፍኖ ስላቆየው ነው። ሁለተኛ ደግሞ እነዚህ ወጣትም እየተቃወመ ያለውን ወጣት መምራት የሚችሉ ማደራጀት የሚችሉ አቅም ያላቸው ሰዎች የማጥላላት ስትራቴጂን ፈርተው የተደበቁበት ሁኔታ ነው ያለው። እነዚህ ሊመሩ ይችላሉ ተብለው የሚታሰቡ ሰዎች ከፖለቲካ ወጥተው ነው ያሉ በእኔ ግምት። ስለዚህ እነዚህ ሀሳብ ማመንጨት የሚችሉ አይዲዮሎጂ ማመንጨት የሚችሉ ጥሩ መሪነት መስጠት የሚችሉ ሰዎች ከፖለቲካው ስለተገለሉ አሁን ስሜት ብቻ ይዞ በስሜት የሚንቀሳቀስ ወጣት መሪ ያጣ ወጣት ነው ያለው። መሪ ያጣ ህዝብ ነው ያለ ነው። አሁን ለውጥ ይፈልጋል፣ ነጻነት ይፈልጋል፣ ሁሉም ይፈልጋል። ነገር ግን ወደ ለውጥ የሚመራ ሊወስደው የሚችል ወይም ደግሞ ነጻነት ለማግኘት ሊረዳው የሚችል መሪ አጥቶ ወደ በየራሱ መንገድ ብሔርን ምክንያት እያደረገ፣ ቋንቋን ምክንያት እያደረገ፣ ሌላ ሌላ አፊሌሽኖች ምክንያት እያደረገ እየተንቀሳቀሰ ነው ያለው። ስለዚህ እኛ ያሰብ ነው አሁን ያለው ህዝባዊ ተቃውሞ ዲስፕሊን ኖሮት ተደራጅቶ ስርዓት ባለው መንገድ በሰላማዊ በሆነ መንገድ መሪነት ተሰጥቶት ኢህአዴግን ለድርድር እንዲዘጋጅ ወይም እንዲደራደር እንዲገደድ ለማድረግና በሰላማዊ መንገድ የስልጣን ሽግግር ተፈጽሞ ከኢህአዴግ የተሻለ ስርዓት የምንገነባበት የኢትዮጵያን አንድነት የሚከበርበት የሚጠበቅበት የህዝቦችን የኢትዮጵያውያን ደህንነት የሚጠበቅበት ስርዓት ለመገንባት ነው እያሰብን ያለ ነው። ስለዚህ አጠቃላይ የወጣቱን የተበታተነ ስሜት ወደ አንድ ለማምጣት አይዲዮሎጂ መሰረት ያደረገ አስተሳሰብ ይዘን አደረጃጀት ይዘን ለመንቀሳቀስ ነው ያሰብነው።
አብርሃ ደስታ፣ የተቃዋሚው አረና ትግራይ ስራ አስፈጻሚ ኮሚቴ አባል፣ የፖለቲካ ታጋይ፣ የሶሻል ሚዲያ ላይ ብዙ ጊዜ ሀሳብህን የምትገልጽ እጅግ አድርጌ ነው የማመሰግነው። እንዲሁም በፈቃዱ ኃይሉ ከዞን 9 የጦማሪያን መስራች አባላት አንዱ ገጣሚ፣ ደራሲ፣ ወጣቶች በጣም ነው የማመሰግናቸው።
እናመሰግናለን።
እሺ፣ እግዚአብሔር ይስጥልኝ።